ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ሁለተኛው ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። ከኛ ልጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ትረካ ክፍል 11 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና።
ለሚቀጥሉት ዓመታት የዓለም የጤና ድርጅትን የሚመራ ግለሰብ የሚመረጠው ግንቦት 14 ቀን 2009 ዓመተ ምህረት ሲሆን ቀኑ እየተቃረበ ሲመጣ ተወዳዳሪ ሆኖ በቀረበው ወያኔው ባለስልጣን በቴድሮስ አድሃኖም ላይ የተለያዩ የዜና ማሰራጫዎች ትችቶችን እያቀረቡ መሆናቸው ታውቋል። የዋሽንግተን ፖስት ጋዜጣ አሙስ ግንቦት 10 ቀን ባወጣው ዘገባ በርካታ የምዕራብ አፍሪካ ሀገሮች ያገራቸው ኢኮኖሚ እንዳይጎዳ በማለት የኢቦላ በሽታ ተስፋፍቶ በርካታ ሰዎች እስኪገደል ድረስ ደብቀው እንዳቆዩት ሁሉ ከ1997 እስከ 2004 ድረስ የጤና ጥበቃ ሚኒስትር የነበረው ቴድሮስ አድሃኖም በሀገሪቱ ውስጥ በተለያዩ ወቅቶች ተከስቶ የነበረውን የኮሌራ በሽታ ሌላ ሽፋን ስም በመስጠት ሲደብቅ መቆየቱን አጋልጧል። ዘዋይር ኢን የተባለው የድረገጽ ጋዜጣም የወያኔ አገዛዝ ከፍተኛ ገንዘብ በማውጣት ቴድሮስ አድሃኖም እንዲመረጥ ከፍተኛ ዲፕሎማሲያዊ ጥረት ማድረጉንና ግለሰቡም ከ122 ሀገሮች በላይ ሄዶ የምረጡን ቅስቀሳ ያካሄደ መሆኑን ጠቅሶ በቅርቡ የደረሰበት መጋለጥ የመመረጡን እድል አጠራጣሪ አድርጎታል ብሏል። የወያኔው አገዛዝ ከፍተኛ ፍርድ ቤት የአልቃይዳና የአልሸባብ አባል ናቸው ያላቸውን 23 ሰዎች እስከ 15 ዓመት በሚደርስ እስራት ይፈረደባቸው መሆኑን አንዳንድ የዜና ማሰራጫዎች ገልጸዋል። የአልቃይዳና የአልሸባብ አባላት የተባሉት ተከሳሾች በተለያዩ ቦታዎች የሽብር ተግባር ለመፈጸም ማቀዳቸውንና ይህንኑ ተግባራዊ ለማድረግ ሲዘጋጁ የተያዙ መሆኑም ተገልጿል። ከመካከላቸው 3 የእስላማዊ መንግስት ለመመስረት እቅድ የነበራቸው መሆኑም ተነግሯል። ተከሳሾቹ ድርጊቱን ለመፈጸም ተንቀሳቅሰዋል የተባሉበት ወቅት የሙስሊሙ ህብረተሰብ አባላት በሃይማኖታቸው ላይ አገዛዙ እያካሄደ ያለውን ተጽኖ እንዲያነሳና መብታቸውን እንዲያከብር ከፍተኛ እንቅስቃሴና ትግል በሚያደርጉበት ወቅት በመሆኑ ግለሰቦቹ የተከሰሱት በፈጠራ ክስ መሆኑና የወያኔ አምባገነን አገዛዝ በሰላማዊ መንገድ ከመቃወም ውጪ ሌላ ወንጀል እንደሌለባቸው በርካታ ወገኖች እየገለጹ ይገኛሉ። የወያኔ አገዛዝ ከበርበራ ወደብ 19 ከመቶ የባለቤትነት መብት ካገኘ በኋላ ሶማሊላንድ አዲስ አበባ ላይ ኤምባሲ እንድትከፍት የፈቀደ መሆኑን ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። ሶማሊላንድ ከ20 ዓመታት በላይ ከሶማሊያ ተገንጥላ የራሷን አስተዳደር ያቋቋመች ቢሆንም በተባበሩት መንግስታት ድርጅትና በሌሎች የምዕራብ አገሮች ዕውቅና ሳይሰጣት መቆየቷ እንዲሁም ከአንዳንድ የአረብ አገሮችና ከወያኔ በኩል የተለሳለሰ ግንኙነት እንደነበር ይታወቃል። በተባበሩት መንግስታት ድርጅት ዕውቅና ያላገኘች ሀገር አዲስ አበባ ላይ ኤምባሲ መክፈቷ ምን ሊያስከትል እንደሚችል ወደፊት የሚታይ ይሆናል በማለት አንዳንድ ወገኖች ይገልጻሉ። ተደጋጋሚ የድርቅ ሁኔታ ኢትዮጵያንና ክፉኛ እየጎዳ መሆኑን ባለሙያዎች እየገለጹ ይገኛሉ። በ2007 እና በ2008 በኢትዮጵያ ውስጥ በገባው ድርቅ ምክንያት 10.2 ሚሊዮን ሕዝብ የአስቸኳይ ጊዜ የምግብ እርዳታ የሚያስፈልገው መሆኑና 7.9 ሚሊዮን ሕዝብ አስተማማኝ የሆነ የምግብ አቅርቦት እንዳልነበረው በወቅቱ ይታወቅ የነበረ ሲሆን ዘንድሮ ደግሞ የራብተኛውና የእርዳታ ፈላጊው ብዛት ከ5.5 ሚሊዮን ወደ 7.8 ሚሊዮን ከፍ እንዳለ ይታወቃል። የዓለም ባንክ ባለሙያዎች በሚሰጡት መረጃ መሰረት በአንድ ወቅት በድርቅ የተጎዱ ቤተሰቦች ለማገገም ከአራት ዓመት በላይ የሚወስድባቸው ሲሆን በተከሰተው ተደጋጋሚ ድርቅ የተጎዱት ለማገገም የረጅም ጊዜ እርዳታ ያስፈልጋቸዋል ተብሏል። በርካታ አርብቶ አደሮች በተደጋጋሚ ድርቅ የቀንድ ከብቶቻቸው ሙሉ በሙሉ እንዳጡም ተነግሯል። በአሁኑ ወቅት በአገር ውስጥ ከቤት ንብረታቸው የተፈናቀሉት ዜጎች ቁጥር 696,000 ሲሆን ከሱዳንና ከሶማሊያ የመጡት ስደተኞች ቁጥር ወደ 830,000 ከፍ ብሏል ተብሏል። ረቡዕ ግንቦት 9 ቀን 2009 ዓ.ም ምረት በዩናይትድ ስቴትስ የሴኔቱ ምክር ቤት የዲሞክራት ፓርቲ ሴናተር ቤን ካርደን እና የሪፐብሊካኑ ሴናተር ማርክ ሩቢዮ የወያኔ አገዛዝ የህዝብን መብት በመርገጥ እየወሰደ ያለውን የጭካኔና የዓለም ርጃ አስመልክቶ አንድ የውሳኔ ረቂቅ ያቀረቡ መሆናቸው ታውቋል። የውሳኔ ረቂቅ የወያኔ አገዛዝ በኢትዮጵያ ላይ የወሰደውን አሰቃቂ የኃይል እርምጃ ያወገዘ ሲሆን አገዛዙ በብዙ ሺህ የሚቆጠሩ የፖለቲካ ድርጅት አባላቶችንና መሪዎችን እንዲሁም የፖለቲካ አንቀሳቃሾችን ጋዜጠኞችን በአስቸኳይ እንዲፈታና ዜጎች በህገ መንግስት የተሰጣቸው መብት እንዲያከብርም የሚጠይቅ ነው። በርካታ ሰዎች የታሰሩ መሆናቸው በርካታ መገደላቸው ቢታወቅም እስካሁን ትክክለኛ ቁጥሩ በውል አልታወቀም በማለት የውሳኔው ረቂቅ ይገልጻል። የሴኔት የውጭ ግንኙነት ኮሚቴ አባል የሆኑት ሴናተር ካርደን የወያኔ አገዛዝ በሰብአዊ መብት ዙሪያ ትልቅ መሻሻል ማድረግ አለበት ካሉ በኋላ ሽብርተኝነትን በመዋጋት ዙሪያ ተባባሪ ነን ማለት የሰብአዊ መብት ሲጣስ አይናችንን እንጨፍናለን ማለትም አይደለም ብለዋል። ሴናተር ሩቢዮም በበኩላቸው የወያኔ አገዛዝ የሰብአዊ መብት በማስጠበቅ በኩል ወደ ኋላ በሄደ ቁጥር የአሜሪካ መንግስት ድርጊቱን ለማውገዝ ወደ ኋላ ማለት የለበትም ብለዋል። በአሁኑ ወቅት የውሳኔውን ረቂቅ ሐሳብ ከ12 በላይ የሆኑ ሴናተሮች ደግፈውታል ተብሏል። የአውሮፓው የምክር ቤት አባላት የዶክተር መረራ መታሰር ያሳሰባቸው መሆኑን ገልጸው በአስቸኳይ እንዲፈቱም ጠይቀዋል። የምክር ቤቱ አባላት ዶክተር መረራ የተያዙት በአውሮፓው ምክር ቤት በተደረገ ስብሰባ ላይ ተሳታፊ ሆነው ወደ አገራቸው ሲመለሱ መሆኑን አስታውሰው ህገወጥ በሆነ ሁኔታ በመያዛቸው በአስቸኳይ እንዲፈቱ ለወያኔ አገዛዝ ማሳሰቢያ ልከዋል። በተጨማሪም በተለያዩ ቦታዎች በዜጎች ላይ የወያኔ የጸጥታ ኃይሎች የወሰዱትን አረመናዊ እርምጃ ነጻ ገለልተኛና ታማኝነት ያለው አካል እንዲመረምረው የሚያስፈልግ መሆኑን አበክረው ገልጸዋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ያደራ ቃል አለ ካሳየ ባራቱ ማዘናት በቀኝም በግራ ያያት ቅርማቱን ጠብቆ አደራ ህዝቡ ተጠቃቅሶ በአንድነት ጎራ ግሩምቦ ተናንቆ ሲዋደቅ ስላዩት ከወያኔ ጋራ ትግሉን ጠልፎ መጣለ የለመደባቸው ብቅ ማለት ጀመሩ ከተደበቁበት ከአይጥ ጉድጓዳቸው ከላይታች በመዝለል ጥርሻት የምትቀሩ ቅጥረኞች በሙሉ ራደብ ግዙ ተው ተመከሩ ባገር ክደት ወንጀል ለባዕድ አድራችሁ በጣፍ አንታችን ያለ ውክልና ጣልቃ እየገባችሁ ጠማማጀታዎች የስር ነቀሉን ትግል ጠልፋችሁ ለመጣለ ጋሬጣ ሆናችሁ እኮ ጎበዝ እረቶሽ በሏቸው ባጭሩ ታጥቃችሁ ከገቡበት ሁሉ ያራወጣችሁ እነኚህ ምንደኞች ከርሳደር ቀጣኞች የምራቡን ገኛ የሻቢያን ቅምጦች ምላጩን ሳይስቡ በውሸት ናዳቸው ሺ ጣላት ገዳዮች በህልም ቅቤ አንጓች ያፍጮማ ቆራጮች እንደዚሁም ደግሞ የሞሳድ ነጭ ለባሽ መንታይባብ ምላሱ አረ ተወን ባክህ ቀንህን እየቆጠርክ ትዛዝ ተቀብለ ኢትዮጵያን ማጥቃቱ እስቲ አሁንስ ይብቃ ንስሐ አግባና ለከርስ ማላቁ ተውበሉት ያንን ሰው እድሜ የማይገራው ይሄን ጀንጨሽበት ካገር ጠላት ጋራ ፍጥጥሙ ደርቶ ጽዋውን የሚያጋጭ በሻገተ ሳቢው መራ ወይስ ዱላ ብሎ ሚምረጨረጭ አይ ቶሎ ጥጋት ይዙት በእናት ሀገራችን የነጭ መርዙን ሳይረጭ እረ ተውበሏቸው ያደራ ቀረልን ቃሉ ማይታጠፍ ክደቱ መራራ በጴጥሮስ ቢታጠፍ ለጮም ጫቦን አቅፎ ከግንቦት ቢለጠፍ ያህያ ባሎቹ ከቶ ማሰባቸው የስር ነቀሉን ትግል እንዳይሰብሩን ለመጨት ትርፉ ድካም እንጂ እንዲህ በቀላሉ በዋዛ አንላቀቅ ምለን ተገዝተን ቃል ኪዳን ገብተናል የጣን ለመውደቅ ለአገር አድን ትግሉ በአንተ ሰባስቦ ከጠላቱ ጋራ ጉሩምቦ ተናንቆ ስጋውን በሳንጃ የሚዘነጠለው አጥንቱን በቀለህ በጠራራ ፀሐይ ተነድሎ የሚወድቆ የበግ ጠቦት ሆኖ ልክ እንደ ጎርፋ ደሙን የሚያፈሰው እስር ቤት ታጉሮ በነጋ በጠባ ቁም ስቅሉን የሚያየው እንዳት ቅርማት ውድ ህይወቱ ሰጥቶ በክብር የሚያልፈው ለወገን ብሎ እንጂ ለሀገር ህልውና ቅጥበኛ ለማንገስ ለባዕዳኑ ጥቅም ከቶ መች ሆነና እኮ እንንገራችሁ ያደራ ቃል አለን ቃሉ ማይታጠፍ እንዲህ በቀላሉ ከቶ ማንላቀቅ ለሀገር ህልውና ጉሩምቦ ተናንቀን እየጣልን የምንወድቅ ከእንግዲህ ይወቁት የማይታጠፍ ቃል ለሀገር ህልውና ግንባር ላለማጠፍ ቃል ኪዳን ገብተዋል በታጋይ የደም ግብር ቅጥረኛው ተቀብሮ አገር ይከበራል አንጃ ባንዳ በታኝ ተገንጣይ ከርሳደር በታሪክ ይጠፋል ልክ እንደ ማሽላ በነገር ጋር ሰዓት በእቶኑ ይሾቃል በህዝብ ኃያልነት ያለ ማወላወል እንደ ሰም ይቀልጣል ጉሩምቦን ታንቆ ባደራ ቃል አንጋጭ ተሳዶ ይወድቃል በማይታለፍ ቃሉ የኢትዮጵያ ትንሣኤ አዎ ይረጋገጣል።
መጽሐፍ ዓለም ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 14 ምዕራፍ 12 የማይቀረው ስለ ኢህአፓ ህይወቱ እስካሁን ያለው እንደሚበቃና ኢህአፓነቱ ስለተጠነቀቀበት ክስተትና ስለውጤቱ እንዲነግረኝ ተስማማን። በዚህ መሰረት ማለቂያ ያለው የማይመስለውን ታሪክ አጫወተኝ። ቀኑ 1970 ዓመተ ምህረት መስከረም 6 ነው። እንደተለመደው በጧት ነው የወጣሁት። ባልተለመደ ሁኔታ የነበረኝ ሁለት ቀጠሮ ብቻ ነበር። አንዱ ጧት፣ ሌላኛው ከሰዓት። የጧቱ ቀጠሮ ጋንዲ ሆስፒታል አካባቢ በፓርቲው መዋቅር በኩል ሲሆን ከሰዓቱ ደግሞ በወጣት ክንፍ ውስጥ ከምሰራባቸው ኮሚቴ ነበር። ጠዋት ላይ ያገኘሁት ልጅ ጸሐፊያችን ነበር። ስቴዲየም ስር ስታዲየም ሚኒ የምትባል አንድ ካፌ ውስጥ ነው የቆየነው። ስንለያይ ሁለት ሶስት የሚሆኑ የድርጅቱ ጋዜጦች፣ ሶስት አባላት የሚገናኙበት ኮዶችና ይዘቱን የረሳሁት የፓርቲው ፋይሎች ተቀብየው ነበር። ከሶስቱ ኮዶች ሁለቱ በመንግስት የሚፈለጉ ከሌላ አባል ጋር የሚገናኙ ልጆች የተዘጋጀ ሲሆን ሶስተኛው አሁን ለዘነጋሁት የድርጅቱ ሥራ እኔ እንዳገኘው ለተፈለገ ልጅ የተዘጋጀ ነበር። ከጸሐፊ ጋር ከተለያየን በኋላ የከሰዓት ቀጠሮ እስኪደርስ ድረስ ሰፊ ጊዜ ነበረኝ። ስለዚህ የያዝኳቸውን ወረቀቶች ለማስቀመጥና ምሳ ለመብላት ወደ ቤቴ መንገድ ጀመርኩ። ከስታዲየም ወደ ኦሊምፒያ የተጓዝኩት በግሬ ነው። ጠዋት ከቤት የወጣሁት በግሪክ ክለብ በሚያወጣው የውስጥ መንገድ ስለነበር ለመመለስ ያሰብኩት በዋናው የሰፈሬ መግቢያ ነበር። ኦሊምፒያ መታጠፊያ ላይ የአውቶቡስ ማቆሚያ ነበር። አጠገቡ ደግሞ እስከ ቅርብ ጊዜ ድረስ የነበረ አንድ ቪላ ቤት ነበር። የቤቱ አጥር ባጭር ግንብ የታጠረ ስለነበር ብዙ ሰዎች ግንቡ ላይ አረፍ ብለው ወጭ ወራጁን የሚያዩበት ነው። ያን ዕለት ሁለት የሰፈሬ ልጆች፣ አንዱ የወጣት ክንፍ አባል ኤልያስና አንድ ሌላ ልጅ ቁጭ ብለው አገኘዋቸው። ሰላም ብያቸው አጠገባቸው አረፋል። ጊዜ ስለነበረኝ የባጤ ቆጡን ስናወራ ቆየን። የምሳ ሰዓት አካባቢ ስለነበር ወደ ቤታችን ለመሄድ እኔ መሃል ሆኜ የሰፈራችንን የውስጥ መንገድ ያዝን። በግምት 150 ሜትር ላይ አንድ የቤት መኪና ከፊት ለፊታችን መጣ። አጠገባችን ቆመች። በቅጽበት ሽጉጥ ያዙ ሁለት ሰዎች ከመኪናው ላይ ወረዱ። አንዱ ወደኔ በመጠጋት ሽጉጡን ደረቴ ላይ አነጣጥሮ ሲቆም፣ ሁለተኛው በሽጉጥ ሽፋን በመስጠት የመኪናዋን የኋላ በር ከፈተ። ከዚያም እኔን ነጥለው እንድገባ አስገደዱኝ። ይህ ሁሉ የሆነው በጥቂት ሰኮንድ ውስጥ ነው። ሰዎቹ በጣም የሰለጠኑና የሚያጠምዱ ዘንሰው በቅጽበት አፍነው በመውሰድ የተካኑ ነበሩ። በጥቂት ሰከንዶች ውስጥ መኪናዋ ተንቀሳቅሳ በረረች። እስካሁን ድረስ ህልም ይመስለኛል። ያንን ክስተትና እንደ ህልም የነበረውንም የአፈና ትርኢት መፈጸሙን የተረዳሁት መኪናዋ በብርሃን ፍጥረት ተጉዛ ከደቂቃ በፊት ተቀምጠንበት የነበረው ዋናው የቦሌ መንገድ ላይ ስትደርስ ነበር። እዚያ ስንደርስ አእምሮዬ በትክክል ማሰብ ጀመረ። አጠገቤ የነበረው የደህንነት ሰው እጄን ወደፊት አድርጎ በካቴና አሰረኝ። አፋኞቼ ሶስት መሆናቸውን አየሁ። ምራፉ እንደተዘጋ ገባኝ። ከሸሚዜ ስር ሆዴ ላይ የታጨቀው የድርጅቱ ፋይሎችና ጋዜጦች፣ ሸሚዝ ኪሴ ውስጥ ያሉት ሶስት ኮዶች እየተከታተሉ በአእምሮዬ መጡ። መኪናዋ ወደ መስቀል አደባባይ በከፍተኛ ፍጥነት በረረች። ሶስቱም የደህንነት ሰዎች ጸጥ ብለዋል። ፍላሚንጎ ከመድረሳችን በፊት በኔ በኩል የነበረውን የመኪናውን በር ገልመጥ ብያየሁት። የበሩ እጀታ የት ጋር እንደነበር ለየው። በሩ ስላልተቆለፈ እንደ ንፋስ ተስፈንጥሬ መውደቅ እንደምችል ሙሉ እምነት ነበረኝ። ይህን ለማድረግ ደግሞ ተደራቢ መኪና ሲመጣ ትክክለኛው ቅጽበት እንደሆነ አሰብኩ። ለዚያ ደግሞ ቅንጣትም ያህል ፍርሃትም ሆነ ማመንታት አልነበረኝም። ያ የድፍረት ሐሳብ የመነጨው የተለየው ጀግና ሆኜ አይደለም፣ የወደፊቱን በመፍራት እንጂ። አሁን ካልሞት ብዙ ሳልቆይ ሞታለሁ። አሟሟቴ ደግሞ አስከፊ እንደሚሆን ጥርጥር የለውም። ተገርፌ ተሰቃይቼ እንደ ውሻ ሬሳ የትም በመጣል ይሆናል። ስቃዩን ካልቻልኩትም ከመሞቴ በፊት እኒያ ልጆች ላይ ለመጠቆም እገደድ ይሆናል። ያ ደግሞ ከሞትም በላይ አስከፊው ሞት ነው። ቀደም ብለው በደርግ እጅ የወደቁት ልጆች ብዙ ናቸው። ለምሳሌ አባይነህ፣ አቤና አይናለም ተገርፈዋል፣ ተሰቃይተዋል። ያም ሆኖ መጠቆም ሲችሉ እኔን ጨምሮ ማንም ላይ አልጠቆሙም። ታዲያ እኔስ ማን ነኝ? ያ ወቅት ድርጅታችን ብዙ ጉዳት ቢደርስበትም ጠንካራ ነበር። መዋቅራችንም እንዳለ ነው። ስለዚህ ራስን ማጥፋት ለኢህአፓ ልጆች አዲስ አልነበረም። እናም በዚያች ሰዓት ሞቴን ማቀዴ ሊገርም አይገባም። ቀንና ሌሊት ያለ እረፍት የታገልኩለትን ድርጅትና ያመንኩበት ዓላማ ለአንዴና ለመጨረሻ ጊዜ ልለየው ግድ ሆነ። በዚያች ሰዓት በወቅቱ ጠላቶቼ እጅ ወድቄያለሁ። ውድቀቴ ግን በክብር እንዲሆን ግድ ነበር። ግድ የሚያደርገው ደግሞ እምነቴ ነበር። በወደቁት ጓዶች ፋና እንል እንደነበረው ውሳኔን በተግባር ለመተርጎም የመጨረሻው ሰከንድ ላይ እንደደረስኩ መኪናዋ መስቀል አደባባይ ደረሰች። ፍጥነቷን በመቀነስም እንደመቆም አለች። ሹፌሩ በግራና ቀኝ ለሚመጡት መኪናዎች ቅድሚያ ሰጥቶ አቅጣጫውን ወደ 4 ኪሎ በማድረግ ማሽከርከር ቀጠለ። ሆኖም እስጢፋኖስ ቤተክርስቲያን ፊት ለፊት ሲደርስ የመኪናዋ ፍጥነት በጣም ቀነሰ። በራሳቸው ሐሳብ ተውጠው ቃል ሳይተነፍሱ የነበሩት ሦስቱ ደህንነቶችም ጨዋታ ጀመሩ። ዋናው ተዋናይ ጋቢና የተቀመጠው ሰው ነበር። አንዴ ሹፌሩን፣ ሌላ ጊዜ ደግሞ በግማሽ ወደ ኋላ በመዞር አጠገቤ የተቀመጠውን ሌላውን የደህንነት አባል እየተመለከተው ወሬውን መጠረቅ ጀመረ። ሙሉ በሙሉ እኔን ረሱኝ። ከተያዝኩበት ቦታ እስከ መስቀል አደባባይ በአደገኛ ፍጥነት የበረሩት ከአካባቢው ለመራቅ ይመስለኛል። ተልኳቸውን ከፈጸሙበት አካባቢ በፍጥነት መራቅ የሙያቸው ስነ ምግባር ይሆናል። ያም ቢሆን የተቆራረፉ ይመስል ለምን ጸጣሉ? እስጢፋኖስ ቤተ ክርስቲያን ሲደርሱ ነው ማውራት የጀመሩት። ቀደም ብለው ስጋት ላይ እንደነበሩ ማንም ሰው መረዳት ይችላል። ምድረ ቦቅቧቃ ከዚህ በኋላ ከመኪናው ላይ ለመውደቅ 100 በመቶ ሊሳካልኝ እንደምችል ባረጋግጥም የመኪናዋ የዝግታ ጉዞ ራሴን ለጉዳት አሳልፎ ከመስጠቶች ህይወቴን ሊያጠፋ እንደማይችል አወቅኩ። መኪናው ጋውናውን ፍጥነቱን ይጨምራል በየስጠብቅ በቀስታ በመጓዝ ዳገቱን ጨረስ። ትረፊ ያላት ነፍስ ሆነችና ያለማመንታት ለወስድ የነበረው ራስ የማጥፋት እቅድ ከሸፈ። ሆኖም ወደ 4 ኪሎ መጓዝ ስንጀምር ሞቴ በነሱ እጅ እንደሆነ ገባይ። ሲሳይን የማውቀው ሰው አልመስላለኝ። እውነት ግን ከዚያ በኋላ መኪናዋ ፍጥነቷን ብትጨምር ኖሮ ትወረወር ነበር። ታዲያስ ተቀልዳለህ? ያስኳቸው ወረቀቶች እኮ ለሞት የሚያበቁኝ የመጨረሻ ቀይ ካርዶች ነበሩ። ከዚያም በላይ እንዴት አርገው ሊከተከቱኝ እንደሚችሉ በደንብ አውቃለሁ። እነሱ እጅ ከመሞት ራስን መግደል ማንም የማያገኘው እድል ነው። ለማንኛውም ያን እድል አጣሁት። ኪሴ ውስጥ የነበሩት 3 ኮዶች ጉዳይ ይበልጥ እያሳሰበኝ መጣ። በሆነ መንገድ ከኪሴ አውጥቼ መጣል አለብኝ ብያሰብኩ። በሰንሰለት የታሰረውን እጄን ቀስ እያልኩ ወደ ደረቴ ከፍ ማድረግ ጀመርኩ። የእጆቼን ጣቶች የሸሚዜ ክስ ጫፍ እንዳደረስኩ መኪናዋ ወደ ቤተ መንግስት ዋናው በር ታጥፋ ቆመች። ዘቦቹ ደህንነቶቹን ከለዩአቸው በኋላ በፍጥነት በሩን ከፍተው አስገቡን። ሸሚዜ ኪሴ ውስጥ የነበሩት ኮዶች በጣም ትናንሽ ወረቀቶች ከመሆናቸውም በላይ ደጋግሜ አጥፍያቸዋለሁ። ስለዚህ ከስር ጥግ ላይ ተወሽቀው ስለነበር ጣቶቼ በምንም መንገድ ሊደርሱባቸው አልቻሉም። ከዚያም በላይ እጄን ከፍ ባደርግ አጠገቤ የነበረውን አፋኝ ትኩረት እንደምስብ ስለተረዳው ጥረቴን አቆምኩ። የገሃነም ግቢ። የቀድሞው የምኒልክ ቤተ መንግስት፣ በኋላ የደርግ ጽህፈት ቤት፣ የመንግስቱ ኃይለ ማርያም መኖሪያ ቤትና የደርጎቹ መሰብሰቢያ ነው። ግቢው እስር ቤትና መመርመሪያ መሆኑን ቀደም ብዬ ባውቅም እኔን እዚያ ይወስዱኛል ብዬ በፍጹም አልገመትኩም። ወደ 4 ኪሎ ሲወስዱኝ የጠበቅኩት 2ኛ ፖሊስ ጣቢያን ነበር። ልክ ደርግ ጽህፈት ቤት ስገባ የምጋፈጠው አስከፊ ሞት እንደሆነ በሚገባ አወቅኩት። ለማንኛውም ሞትንም ሆነ ከዚያ በፊት ስለሚመጣው ስቃይ ማሰብ አቁሜ ስለ ኮዶቹ ነበር የማስበው። ምክንያቱም ኮዶቹን ካገኙ ልጆቹን በቀላሉ ተገናኝተው ይይዟቸዋል። እነዚያ ኮዶች ደርጎች እጅ ከወደቁ ልጆቹን ለመያዝ ቀላል ነው። እኔ ጋ ያለው የኮድ ኮፒ ለልጆቹ ተልኳል። ኮዶቹ የመገናኛ ቦታውንና ሰዓቱን ይጠቅሳሉ። ስለዚህ የአባ የሚመስል ልጅ መድበው ኮዶቹን እየሰራ መገናኘት ነው። በቃ ኮፒው ለተላከላቸው ልጆች ወደ ቦታው እንዳይሄዱ ለማድረግ ጊዜው አጭር ነው። የኔን የመታሰር ወሬ በኤልያስ በኩል ቢታወቅም እሰራበት ለነበረው መዋቅር መልእክቱን በአጭር ጊዜ ውስጥ ማስተላለፍ አይችልም። ከልጁ ጋር ሰፈራችን አንድ ነው እንጂ አብረን አልሰራንም። ስለዚህ እውነተኛ ስሜን እንጂ የኮድ ስሜን አያውቅም። ስለዚህ ማን ተሰረ ብሎ ለማን ያስተላልፋል? እሱ ተወና ጸሐፊዬን እንኳን በዚህ ዕለት መታሰሬን ቢያውቅ የኮዶቹ ግልባጭ ለሶስቱ ልጆች ቀድሞ የደረሳቸው በመሆኑ እነሱን ማግኘትና በቅድሚያ ለማስጠንቀቅ የሚቻልበት ሁኔታ ጊዜ ፍጹም የጠበበ ብቻ ሳይሆን የማይቻል ነው። ስለዚህ ደህንነቶች በኮዱ መሰረት በተጠቀሰው ቦታና ደቂቃ ቢሄዱ ያለምንም ጥርጥር ሊያገኟቸው እንደሚችሉ አውቅ ነበር። ኮዶቹ ደህንነቶቹ እጅ መውደቅ የለባቸውም። የደርግ ጽህፈት ቤትን የውስጥ መንገድ ጨርሰን መኪናዋ ቆመች። አፋኞቼ ከመኪና በሚወርዱበት ቅጽበት እጄን ወደ ደረቴ የበለጠ አስጠግቼ የኪሴን ስር ወደ ላይ እየገባ ሁለት ጣቶቼን የሸሚዜ ኪስ ጫፍ ላይ ለማድረስ ቻልኩ። ሆኖም በወረቀቶቹ ትንሽነት የተነሳ አሁንም ወደ ላይ ሊወጡልኝ አልቻሉም። 2ኛ ሙከራ ከማድረጌ በፊት ከመኪናው እንድወርድ ታዘዝኩ። በካቴና የታሰረውን እጄን ከደረቴ ላይ ሳላነሳ እየተንቋቀቅ ወደ በሩ ተጠጋው። ሁለት እግሬን ከመኪናው ውጭ ካደረኩ በኋላ ያደናቀፈኝ በመምሰል ሆን ብዬ ለመውደቅ አሰብኩ። ሆኖም ደህንነቱ በሩን በጣም ተጠግቶ ስለነበር እላው ላይ ተከመርኩበት። ሁኔታዬ ግራም ያጋባ ነበር። ከመኪናው መውረድ የነበረብኝ እጆቼ ቢታሰሩን በሩን በመያዝ በመደገፍ ቀስ ብዬ ከተቀመጥኩበት በመነሳት መሆን ነበረበት። ፊት ለፊቴ ቆሞ የነበረው አፋኝ ያንን ነበር የሚጠብቀው። እጄን ሸሚዝ ኪሴ ላይ እንዳጣበቅኩ ነበር ደህንነቱ ላይ የወደቅኩበት። በሁኔታው የተናደደውና የተደናገጠው ደህንነት ማጅራቴን ይዞ በያዘው የሽጉጥ ሰደፍ ጆሮዬ ላይ መታኝ። ምንም እንኳ አመታቱ ሊጥለኝ አቅም ባይኖረውም ሆን ብዬ ተሽከርክሬ በሆዴ መሬት ላይ ተደፋው። የምንፈራፈር በመምሰል በአፍጥሜ እንደ ተደፋው ኮዶቹን ከስር በመግፋት አወጣኋቸውና አፌ ውስጥ ከተትኳቸው። ሳላላምጥም ዋጥኳቸው። መዋጤንም ማመን አልቻልኩም። ዋጥካቸው? ዋጥዋጥ? ከዚያስ መዋጥ ነው? እንዴት እንደጣፈጡኝ ልነግርህ አልችልም። እዛው እወደቅኩበት። እኔን ጥለህ ልታመልጥ ነበር? ተነስ እያለ አፋኝ ረገጠኝ። ፍርሃቱን ነው የሚናገረው እንጂ እንዴት አድርጌ ነው ከዚያ ግቢ የማመልጠው? የተነሳሁት 3 ጊዜ ከረገጠኝ በኋላ ነበር። ወረቀቶቹ በጉሮሮዬ መውረዳቸውን ማረጋገጥ ነበረብኝ። በሰደፍ የመታኝ የግራ ጆሮዬ ጫፍ ላይ ስለነበር ተሰንጥቋል። ደሜ እየተንሸረገገ በአንገቴ ላይ ሲወርድ ተሰማኝ። 3 ነፍሳትን ያዳነ ደም ስለሆነ የደሜ መፍሰስ ውስጤን በደስታ ሞላው እንጂ የህመም ስሜት አልተሰማኝም። ኮዶቹን ከኪሴ ሳወጣ አብሬ የጎተትኳቸው አንድ ቁም ነገር የሌለው ወረቀትና የመታወቂያ ደብተሬ መሬት ላይ ወድቀው ነበር። ደህንነቱ እነሱን ከመሬት አንስቶ እያዳፋ ወደ ምርመራ ክፍል ይዞኝ ሲሄድ፣ 2 አፋኞች ደግሞ ወደ ሌላ አቅጣጫ ሄዱ። የምርመራ ክፍሉ ብዙም ያረዘመ ግራና ቀኝ ክፍሎች ያሉት መጠነኛ የባለ ኮሪዶር ህንጻ ነው። አፋኜ እኔን ከፊት አድርጎ በስተግራ ከሚገኙት አንዱ ክፍል ውስጥ ሲያስገባኝ፣ በሩን ሲከፍት ባዶ ቢሮ ነው። አንገቱን በኮሪዶሩ ግራና ቀኝ ወዲህ ወዲያ በማድረግ ጓድ መሰለ ጓድ ካሳሁን እያለ ተጣራ። የሚሰማው ሲያጣ ጠረጴዛው አጠገብ በነበረ የእንግዳ ወንበር ላይ ተቀመጥ ብሎኝ እንደገና እየተጣራ ሄደ። የቢሮው ወለል በወረቀት ተዝረክርኳል። ጠረጴዛውና ወንበሮቹም እንዲሁ ወረቀቶች ተከምሮባቸዋል። አብዛኛው የኢሃፓ ጋዜጦችና ከልጆች ላይ የተያዙ ዕቃዎች ናቸው። ከመቅጽበት ወዴ ስር ወሽቂያቸው የነበሩትን ወረቀቶች ስቢያወጣውና እግሬ ስር ጣልኳቸው። ከዚያም በእግሬ እየገፋው ጠረጴዛው ስር አርቄ ገፋዋቸው። ሸሚዜ ስር የመቆርቆር ስሜት ስለተሰማኝ ቀሪ ወረቀቶች መኖራቸውን አረጋገጥኩ። እንደገና እነሱንም ለማውጣት ስሞክር የእግር ኮቴ ስለተሰማኝ ሙከራዬን ገታው። ደህንነቱ ከመሰለ ጋር ተመልሶ መጣ። ያውልህ ይሄ ነው ያባው ብሎ እጁ ላይ የነበረውን መታወቂያዬንና ከመጽሐፍ ላይ ማስታወሻ የወሰድኩበትን አንድ መለስተኛ የስኩዌር ወረቀት ሰጠው። መሰለ መታወቂያውን አይቶ ከጨረሰ በኋላ ወረቀቱን ለማንበብ ሞከረ። ጽሑፉ በእንግሊዝኛ ስለነበር አልገባውም። ይኸው አናዶት ነው መሰለኝ ሳላስበው በሚዘገንን ሁኔታ በጥፊ አጮለኝ። አይኔን እንደጨፈንኩ ለደቂቃ ቆየው። ሰማይና ምድሩን ካዞረብኝ ጥፊ በኋላ እንደምንም አይኔን ገልጬ ጓድ መሰለን አየሁት። ቀላ ያለ ወንደ ወንድ ቁመና ያለውና መልከ መልካም ነው። ክንዶቹ በስፖርት ወይም ሰው በመግረፍ ከሚገባው በላይ ደንድነዋል። ፊቱ ያበራል በተፈጥሮ ሳይሆን በመቸት እንደሆነ ወዙ ይመሰክራል ክትፎ ጥሬ ስጋና ውስኪ የቀን ተቀን ቀለቡ ሳይሆን አይቀርም ስለጠላው ነው ሰሞን መጣጣፋው እስቲ አንድ ወር ብላና ሞከረው እንደነሱ ወዝህ ጨፍ ይላል ለማንኛውም ሙሸቴን አይደለም ሌላ ቀን ከሌላው ግራፊ ከካሳውን ጋር ስለከትፎ ሲያወሩ ስለሰማዋቸው ነው አፍኖ ያመጣኝ ደህንነት ደግሞ በተራው እጅን ፈቶኝ አንድ ጊዜ ከግድግዳ ጋር አጋጭቶኝ ካቴናውን ይዞ ወጣ ለሌላ ተረኛ እስረኛ መሆኑ ነው መሰለ ወንበሩ ላይ ቁጭ አለና አሁን ቶሎ በል ጊዜን አታባክንብኝ ማውጣት ላይ ቀር የምታውቀውን ዝርዝረህ ትነግረኛለህ አለና ወረቀት ላይ ስሜን የትምህርት ደረጃዬንና ቀበሌን እየጠየቀ ጻፈ ደደብ ሳልለው አልቀረውም በወዴ ለነገሩ የምር ደደብ ነበር እህስ አለኝ መሰለ ተሳስተው ሳይሆን አይቀርም የሚያዙኝ ምናልባት በስመ ሞክሼ እያት እጄን ወደ ሆዴ ቀበቶይ በመስደድ ቀሪዎቹን የፓርቲያችንን ጋዜጦች ለማውጣት ሞክራለሁ ታሾፋለህ ኢህአፓ አይደለሁም ነው የምትለው እኔ ኢህአፓ አይደለሁም ምንም የማውቀው ነገር የለም ገብርኤልን ኡራኤልን እያል ሰውነቴን ወደ ጠረጴዛው አስጠጋው ጠረጴዛውን እየተከለልኩ ወረቀቶቹን ከቀበቶዬ ስር አውጥቼ እንደለመድኩት ለመጣል ሙከራ አደረኩ ሆኖም በአንድ በኩል የሚጠይቀኝን መመለስ በሌላ በኩል ደግሞ ወረቀቶቹን ድምፅ ሳላሰማ ከወዴ ስር ማላቀቅ አልተሳካልኝም ሁሉን ነገር አላውቅም ስላልኩት ድንገት ብድግ ብሎ ጠረጴዛውን ዞሮ ወደ እኔ መጣ ምንም ፋታ ሳይሰጠኝ ማጅራቴን ይዞ እያዳፋ ወደ መግረፊያ ክፍል ይዞኝ ገባ እሱ ሲገፋኝ የምንገዳገድ እየመሰልኩ በጥቂቱም ቢሆን ወደ ላይ የሳብኩትን ወረቀት መልሼ ወደ ታች ወደ ሆዴ ስር ከተትኩት የማሰቃየው ክፍል ስፋት ከነመሰለ ቢሮ ጋር ተመጣጣኝ ነው በደም የተጨማለቁ ዱላዎች እንጨቶችና ገመዶች በደምና በትውከት የራሱና የተጠቀለሉ የጨርቅ ቋሶች ቁርጥራጭ ጨርቆች በርካታ የተለያዩ ወረቀቶች የመግረፊያ አቆርባጆች ጫማና ካልሲዎች ተበታትነዋል ጥግ ላይ ሁለት ልጆች በሁለት የጠረጴዛ ጫፍ ላይ በተጋደመ አጠና ላይ ራሳቸው ወደ ታች እግራቸው ወደ ላይ ሆነው ታስረው ተንጠልጥለዋል በምርመራ ቋንቋ ወፌላላ በመባል የሚታወቅ ያስተሳሰር አይነት ነው ሁለቱም ልጆች ከሰዓታት በፊት ተገርፈው እዛው አንጠልጥለው ትተዋቸዋል ወይም ረስተዋቸዋል እግራቸው ቀለሙን ቀይሮ አሸቦ መስሏል ደምም ሆነ እብጠት አይታይበትም ሆኖም ለማበድ እንደተዘጋጀ የቆዳቸው መቆጣት ምልክት ነው የኔ መምጣት ለነሱ ያልታሰበ ድል ይመስለኛል ገና እንደገባን መሰለ አራት ጠረጴዛዎች ላይ የተጋደሙትን አጠናዎች በየተራ በእጁ ሲገፋቸው ሁለቱም ልጆች በግማሽ ጭንቅላታቸውና በማጅራታቸው መሬት ላይ ወደቁ ይህን ጊዜ ሌላው ግራፊ ካሳሁን የሚባለው መጣ ይጮሃል ይሳደባል ምድር አናርኪስት ደሞ ይሄ ማን ነው ብሎ እጄን ይዞ ደረቴን በመግፋት ከግድግዳ ጋር ሊያጋጨኝ ሲሞክር ጀርባዬ ቀድሞ ግድግዳውን ስለነካ ሳይሳካለት ቀረ የታሰሩትን ልጆች ተረታተው ፈቷቸው ክፍሉን ለቀው እንዲወጡ ሲነግሯቸው መራመድ አልቻሉም በእርግጫ ቢቀጠቅጧቸውም መንቀሳቀስ አልቻሉም ጓደኞችን አትረዳቸውም እንዴ ከአንድ ጥፊ ጋር ነበር የታዘዝኩት መጀመሪያ አንዱን ደግፌ ኮሪደሩ ላይ ካስቀመጥኩት በኋላ ሁለተኛውን ልረዳው ስመለስ በቀስታ እየተራመደ ከክፍሉ ለመውጣት እየሞከረ አገኘሁት ልረዳው ሲሞክር ተወው ራሱ ይሄዳል ብሎ ካሳውን አንባረከ። እኔን ለመግረፍ የቸኮለ ይመስላል። መጀመሪያ ጫማዬን ከነካልሲ ያስወለቀኝ፣ ከዚያም በፍጥነት መሬት ላይ አስተኝቶ እጄንና እግሬን ካሰረ በኋላ በመሃል አጠና አስገብቶ እንደ ቀላል ነገር ሁለት ጠረጴዛ ጫፍ ላይ አንጠለጠለኝ። እንደ ዶሮ ተዘቅዝቄ ያለው ማንነቱን ያለየሁት ሌላ ሶስተኛ ሰው ገባ። ከሳውንና መሰለ ደህና አድርጎ እንዲገርፈኝ ትእዛዝ ከሰጡት በኋላ ክፍሉን ለቀው ወጡ። በደምና በትውከት የተጨማለቀ እንደ ኳስ ያለ ክብ ጨርቅ መንጋጋዬን አላቆ ከከተተ በኋላ ያለምንም ጥያቄ መግረፍ ጀመረ። ግርፊያው ዓላማ አለው አይመስልም። አታወጣም እያሉ መግረፍ ያባት ነው። ድምፁን አጥፍቶ የበላውና የጠጣውን ያህል ውስጥ እግሬ በአኮርባች ያለማቋረጥ ይቀጠቅጠኛል። የተቀጠረው ለመግረፍ ብቻ መሰለኝ። እየደጋገመ ሲመታኝ ከእግር ጥፍሬ እስከ ፀጉሬ ተሰማኝ። ህመሙ መጠን አልነበረውም። ጊዜ አንጻራዊ ነው ያለውን የአልበርት አንስታይን ህልየት በተግባር ለማየት አንዱ ማሳያ ሰዎች አቅም አልባ ሆነው ለስቃይ ሲደረጉ ነው። ያለምንም ማጋነን ከአንድ ሰዓት በላይ እንደተገረፍኩ ገምታለሁ። ሆኖም ሙሉ ቀን ነበር የመሰለኝ። አእምሮዬ ስቃዩን መሸከም አቅቶት ይሁን ወይም ጭንቅላታችን በተፈጥሮ ሰቆቃን ለማለዘብ የሚጠቀምበት ህዋሳት ይኖሩት ባላውቅም፣ እኔ ግን ማሰብ አቆምኩ። ወደ መጨረሻው አካባቢ እግሬ ከሌላው አካሌ የተለያየ ያህል ግርፋቱ አልሰማ አለኝ። ጊዜ መሄዱን አቁሟል። እዛው ተወልጄ እዛው ያደግኩ መሰለኝ። ድንገት አፌ ውስጥ የነበረውን የከረፋ ጨርቅ ሲያወጣልኝ በቅጽበት ሙሉ በሙሉ ራሴን ማወቅ ጀመርኩ። ገራፊው የአናርኪስትና የድመት ነፍስ አይወጣም ሲል የሰማሁት መሰለኝ። ወዲያው እንዳንጠለጠለኝ ክፍሉን ለቆ ወጣና በሩን ዘጋው። ከእግሬ ይልቅ የተንጠለጠልኩበት እጄ መግለጽ በሚያስቸግር ሁኔታ አሰቃየኝ። ደቂቃዎች እያለፉ በሄዱ ቁጥር ብልጭ ድርግም እያሉ የተለያዩ ሐሳቦች መጡብኝ። በመጀመሪያ እናቴ ትዝ አለችኝ። ቀጥሎ አብሬያቸው የምሰራቸው ልጆች በተደጋጋሚ ታዩኝ። ቆይቼ በቀበቶዬ ስር የወሸኩት ጋዜጣ ትዝ አለኝ። ከዚያም እንዴት እንደተያዝኩ ማሰብ ጀመርኩ። በቀጥታ ወደ ቤቴ መግባት ሲገባኝ አስፋልት ዳር ካገኘኋቸው ልጆች ጋር መቆም እንዳልነበረብኝ ታወቀኝ። አድርጌው የማላቀውን ነገር በማድረጌ ጸጸቱ ሊገለኝ ደረሰ። ማን ጠቆመብኝ? በተናጠል እንዳገኛቸው የተደረጉት አንጃዎች ከሆኑስ የትኛው? ሊጠቁሙብኝ ይችላሉ የምላቸውን ሰዎች እያሰብኩ ቆየው። ይህን ሁሉ ማሰቤ ህመሙ እንዳይሰማኝ አስተዋጽኦ ሳያደርግ አይቀርም። በኮሪደር ላይ ቀደም ብዬ እሰማው የነበረው የሰው ኮቴና ድምፅ ጠፍቷል። ጊዜው ለምን እንደማይሄድ ገረመኝ። እግሬን በጭራሽ አይሰማኝም። እንደውም አካሌ ላይ መኖሩን ተጠራጥሬያለሁ። ያ ደንደሳም ገራፊ ቆርጦ የወሰደው ነው የመሰለኝ። ከፍተኛው ህመም የሚሰማኝ የታሰርኩበትና የተንጠለጠልኩበት እጅ ላይ ነበር። ተገንጥሎ በበረረ ብዬ ተመኘው። ሐሳቤ ወደ ሌላ ሲሄድ ህመሙ ይተወኛል። አያልፍ የለ እንዲሉ ያ ሁሉ ሰዓት አልፎ ለኔ ከዘመናት በኋላ የሰው ድምፅና የእግር ኮቴ ከኮሪደሩ አካባቢ መስማት ጀመርኩ። ቀስ በቀስ እንደ መኪና መንገድ ዳር አካባቢው በሰው ድምፅ ተሞላ። አንዱ አንዱን ይጠራል፣ ሌላው ይስቃል፣ ቀሪው ይህን አቀብለኝ ሲል ሌላው ተወው ይላል። ምሳ በልተው እንደመጡ ገባኝ። ብቻዬን ተንጠልጥዬ የቆየሁት ቢያንስ አንድ ሰዓት ነው ማለት ነው። አንድ ሰዓት ተኩል በግርፋት አንጠልጥለው ጥለውኝ የሄዱት ደግሞ አንድ ሰዓት ሲሆን በጠቅላላው ሁለት ሰዓት ተኩል ሳይሆን አይቀርም። በስማም አልኩ ለራሴ ትንሳኤ እዚያው ላይ ቢያቆምልኝ ደስ ይለኝ ነበር። እሱ ግን ቀጠለ። ወጣትነት ጥሩ ነው ያለው ለራሴ ስባት ነው መሰለኝ። አዎ ወጣትነት ጥሩ ነው። ሆኖም የወጣት ልብ አምላክን ለማመስገን ንፍገት ስላለበት እኔ መጥፎ ነው ላለው። 30 ደቂቃ ባልሞላ ጊዜ ውስጥ እግዚአብሔር አራት አምራቶችን ሰርቶልኛል። በመጀመሪያ ያፈኑኝ ደህንነቶች ከሰፈሬ ጀምሮ ምርመራ ቢሮ እስኪያስገቡኝ ድረስ አልፈተሹኝም። ይህ ያልተለመደ የደህንነቶች አሰራር ነው። ሁለተኛ ራሴን ልገል ስፈልግ አምላክ የመኪናውን ፍጥነት አስቀንሶ አትሞትም አለኝ። ሶስተኛ የሶስቱን ልጆች ኮድ ለጠላት አሳልፈ አትስጥ ብዬ ጸሎት ሳላደርግ ተአምራዊ አጋጣሚ በማዘጋጀት አምላክ ያሳቤን ሞላልኝ። አራተኛ ቀሪዎቹ መረጃዎች እንዳይያዙብኝ እርዳኝ ብዬ እግዚአብሔርን አለመንኩም። ያም ሆኖ አምላክ ጠላቶችን ካጠገቤ ዞር በማድረግ ጊዜ ሰጠኝና ዋናውንና ትልቁን መረጃ ሊሆናቸው ይችል የነበረውን የድርጅቱን የውስጥ ፋይል ጠረጴዛ ስር አርቄ እንድጥል አደረገኝ። ታዲያ ይህ የአምላክ ሥራ አይደለም? ምስጋናስ አይገባውም ነበር? ሆኖም ለአምላክ ምስጋና መስጠት ንፉግ የሆነው የወጣት ልብ ምስጋና እንዳደርስ አላደረገኝም። ያው ማርክሲስቶች እግዚአብሔር የለም ትሉ አልነበረም? እንዴት አድርጎ የእግዚአብሔር ስም አፈ ላይ ይመጣል? አሁን እሱን ተወው ስለው ከት ብሎ ስቆ ወሬኛ ነህ ብሎ ወሬውን ቀጠለ። እኛ እግዚአብሔር የለም ለማለት ጊዜም አልነበረንም። እንኳን ደረሳችሁ ብለንም አናውቅም። ደሞ ደረሳችሁ ምን ማለት ነው? ረስተው ነው ወይስ አታውቅም? ደርግ የሶማሌን ጦርነትና ኢሃፓን ካሸነፈ በኋላ በበዓላት ቀን በመገናኛ ብዙሃን እንኳን ደረሳችሁ ነበር የሚያስብለው። የቀን መቁጠሪያ ላይ ሁሉ እንደዚያው ነበር የሚጻፈው። ሙስሊም ካድሬዎቻቸው ተደብቀው ነው የሚሰግዱት። ኦርቶዶክሶቹ ደግሞ ተደብቀው ነው ቤተክርስቲያን የሚሳለሙት። ልጆቻቸውንም ክርስትና እንዳታስነሱ ተብለው ታዘው ነበር። ይህንን ሰምቼ አላውቅም በል ደግሞ። ለማንኛውም እኛ ታችኞቹ የኢህአፓ ልጆች እዚህ ውስጥ የለንበትም። የአለቆቻችንን እግዚአብሔር ይወቀው። ማርክስ አዳልጦት ነው መሰለኝ ሃይማኖት ህብረተሰብን የሚያደነዝዝ እጽ ነው ያለው። ሃይማኖት በጥቂት ወራትና ዓመት ውስጥ እንደ ወተት ጥርስ የሚረግፍ ነገር አይደለም። ወደንም ጠላንም ሰው መንፈሳዊ ፍጡር ነው። ስለ ሃይማኖት ግድ ባይኖርህም ከመንፈሳዊነት አታመልጥም። እሺ ግን አምላክ ከዚህ ማዕት እንዲያወጣህ ለምን አልጸለይክም? በመጨረሻማ ስቃዩ ሲበዛብኝ ነው መሰል እግዚአብሔር ትዝ አለኝ። ለመጀመሪያ ጊዜ ጸለይኩ። ከዚያ ስቃይ አውጣኝ ብዬ እንዳይመስልህ እባክህ ሕይወቴን በፍጥነት ውሰዳት ብዬ ነው። ልመናዬና ጸሎቴ ግን ሳይዘገይ አልቀረም። አምላክ ስላልሰማኝ ነፍሴን አልወሰዳትም። በነፍስ ውጭ በነፍስ ግቢ ስቃይ ውስጥ ለምን ያህል ሰዓት እንደቆየው በትክክል ሳላውቅ የነበርኩበት ክፍል ተከፈተ። አንቺ አባ አለሽ? ገራፊዬ ነበር። መልስ አልሰጠሁትም። ለነገሩ ልናገር ብልም አልችልም። ጨርቆን ካፌ ያወጣልኝ ከመሄዱ በፊት ቢሆንም አፌ ደርቆ ተጣብቋል። ያን ካለ በኋላ የተንጠለጠልኩበትን አጠና በእጁ ገፍቶ ጣለው። በማጅራቴ መሬት ላይ ስወድቅ በፍጥነት ፈታኝ። እንደ ሽባ ተጥመልምዬ ቀረው። እጄንም እግሬንም ማዘዝ አቃተኝ። ቀበቶዬ ስር ወሽቄው የነበረው ወረቀት ትዝ ሲለኝ ግን ህመሙ ተወኝ። ተነስ ተነስ፣ ለዚሁ አቅምሽ ነው ኢህአፓ የሆንሽው አለና ከማጅራቴ ሸሚዜን ይዞ ወደ ላይ ሲጎትተኝ شمیزی که قبط توی شلکو دا این گیزی یه فر راوت در رسه یه دیموکراسی کلت سوست گازیتوچ مریت لای دوبالو انده حالنا که مریت انسطو اگلاب تو ایاچو من ببای چلی هون بزوال گرموم انیگن آدم گرمو گرموینیان گازیتوچو اگر یمیو کچو یه اپا لسان ناچو نیازالنا ببتی سر وشکاچو كزيام مريل لمريت اند جوليجا ايجو تتا ككفلو اصدتاي قواد مسالة ايادا ستارا باقاتامي مسالة سايهون كاساون كاندو تك ودا كوريدورو محال مدتا من فلقهنو قالنا انينسي ايان اركست اسكاون ازي نبارن دي قالو ان اركست من مالتنو ببال ارقط اياني ياوي هابانوا اندميل على الترالترم يهي دوما يسو دوما رسيتشات لمساهي جينو على اهون سموني رساوت غرافي نغت دقمو عالخ اهون ليلو چانار كستوش متوال تمالت كهساون يتشاكولة ودبيرو غبا غرافي الزاو كوريدر لين دقوم كتتوين مثلاً فلقانو مثل ودري لابيرو هيدا بچاين كارو ببتيسر غازيتاو اندتو الشكانو اندامنن بيي اجين بانكسا كس اغريسر يودكال ونوم كوريدرو لاي يمي ملالس بركات تاسو سلنبر اندو يعينيال انديد اندمادر قياسب قيالنا اينون يمي اغورة ترت اترنا تقور ريالة وطات بيتي يهونو فايلو چيزو በኮሪደሩ ላይ ሲአልፋየኝ ከላይ እስከታች ደጋግሞ ገላመጠኝ አልፎይ ሊሄድነው ስል ሳላስበው በጥፊ አላሰኝ ከዚያ ምንም እንዳልተፈጠረ አልፎኝ ሄደ ከዚያ በኋላ በአጠገቤ የሚያልፉትን ጭራቆች ሁሉ በጥንቃቄ ማየት ጀመርኩ አንዱ በጣም ተጠግቶኝ በአጠገቤ ሲያልፍ ሊመታኝ ነው ብዬ ስሸማቀቅ አይቶ ቆም አለና ጭንቅላቴን ከግድግዳው ጋር አጋሽቶኝ አለፈ ወዲያው በቴ ስር የነበረው ወረቀት በተጠመለመለው ሌላኛው እጅ አውጥቼ ወዲያው ውስጥ ለመክተስ ሞክር አቃተኝ ምንም ሳላደርግ መሰለ መጣብኝ አንገቴንና ወገቤን አጉብጬ ሰውነቴን በማጨማደድ ወረቀቱን ለመሸፈን ሞከርኩ እስካሁን እዚህና እንዴ አለኝና መልስ ሳልሰጠው بيرو غبا تنش ورقات يزو تملسنا كوري داروست ينقر عدد لنبرو التادر تسر بيت يزو ينديهد نغروت بزاو ودلي لهنسا هكالنا والتادرو كغني بمهون الفو الفو يدقفين يزو ينهيدا يكور كونشو منغد تنش اندهيدن بتيسر ينبرون غازيطا يبين من دنوهي علنا منشقو وسدبين ياز بلوينو الكود قد مسلنو ويسكاساون يهيها بانو ركت اسر بيت وصده بتني عده ويقود يدغ مو كوميكي هبانو علنا امباركو وركتون مغلط جمرة السو يان ببب اني بسكاي ايان كسب قسواتشنن كتل سوصدقيكا يمي فجون يكوركونش منغد يسوص ساد ياهل رزمو بي فمكرا درسكو والتدرو برو لاي لنبرو زر كاسرك كبين بوالا يه ديموكراسيان غازيتوش بجو ايه وزاوزة تملسة زبو كبتو ايه ناسبتتو كيسي وست ياغنيون هلو كوسد بوالا بدنگاي يتسرراو اسر بيت اسقبين كفلو چالمانو زبو يبرتون بر كمزقاتو بفيت برو اتقب قرقب داون بجر باي ترقب في اي تنشراتت انزج عالكو ايني چد ماون سيلمت بادو يسيمين طول اللاي تبتات نوي تكمتو بركات تالي جو جايو يتوسنو تكورام تو تنجتوال تبروانات لاي بنبرو فرقرق برت يمي قبا برهان بجاس لهنا ايني بدم اتارتوس كاي درست تكيت كويو مريتاي كتكمتوت مكاكل عند رزم يالريج بتام إيانك كسا ودني كربالة ودا تقون بلو تقفو أثنسين تكم طبت ودا نبربت أكبابيم وستو أسكمتاي اندينا عايزوه بتام قدوه إيالة ملكام قالات سياش قد قد بي دمسون يموكو مسلنينا كنابي يايوت عينين مامن أكاتي يموكو يمشوالك ياليجنو سلمون يميبال يدرجتاجن أبال امامو لكوين دستا وررين درجي مامت يدوراوريوش سياس سادرين كويتو بمجا رشا يسوزر ياغن يو ياهل تسمعين لزيوم የማውቀው ሰው ሰለሞን ረጅም ጸጉር ብቻ ቀላ ያለ መልከመልካምና ቀጠን ያለ ልጅ ነው። ለሰለሞን ጋር በጣም ላጭር ጊዜ ለድርጅት ሥራ ተገናኝተን ይሰራን ይመስለኛል። ሆኖም የምንተዋወቀው ቀደም ብለን ትምህርት ቤት ነበር። የታሰረው ከጥቂት ቀናት በፊት እንደሆነ ነገረኝ። አይኔ ቀስ በቀስ ጨለማውን አሸንፎ ሁሉንም ማየት ቻለ። ሰለሞን ክፍኛ ተገርፏል። እግሩ ከላይም ከታችም ቆስሏል። በመናቅሙ ከበሩ ስር ደግፎ እንዳንቀሳቀሰኝ ገረመኝ። እንዲረዳኝ ያሰብኩት ከኔ የተሻለ ነው በሚል ነበር። ቆይቼ ግን በራሴ መልፈስፈስ አፈር የጸጸት ስሜት ለበለበኝ። ልክ እንደ ሰለሞን ሌሎችም ልጆች ክፍኛ ተወርተዋል። የሁሉም እጅ ቆስሏል። አይንና ፍንጫቸውም አባብቷል። ያንዳንዶቹ የእግር ጥፍር ተነቃቅሏል። ያንድ ሁለቱ እግር ደግሞ ተተልትሏል። የሌላኛው የውስጥ እግር ስጋ ተቦጭቆ ተንጠልጥሏል። ያንድ ልጅ ባቱ ተሰንጥቋል። ያልተገረፈና ያልቆሰለ አንድም ልጅ አልነበረም። የዱር አውሬ ቦጫጭቆ ጥሏቸው የሄደ ነበር የሚመስሉት። ላላ ፕሮግራማችን በዚህ ተጠናቀቀን። ይህንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናም ሾ